Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከአሁን 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ አድማጮች የቅዳሜ ሰኔ 28 2008 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጃችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ተመራለች። ካለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን። በየአመቱ የሚካሄደው የሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ፌስቲቫል የዘንድሮው ካናዳ ቶሮንቶ ከተማ ውስጥ በነገው ዕለት ይከፈታል። ከዜና በኋላ ታዲያ ይህንን ከ30 ዓመታት በላይ ያስቆጠረ የኢትዮጵያውያን ማሰባሰቢያ በዓል ወደ ኋላ መለስ ብሎ የሚቃኝ ውይይት ተቀናብሯል። ከዚያም በሁለተኛው ዝግጅታችን አጋማሽ በምርጥ እንግሊዝኛ ሙዚቃዎች የምትዝናኑበት የሙዚቃ ቃና ይቀርባል። አብራችሁን እስከ 4 ሰዓት እንድታመሹ በአክብሮት እንጋብዛለን። መልካም ምሽት። አሁን ወደ ዜና።
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የሰማያዊ ፓርቲ የምክር ቤት አባላትና ቀስቃሾች ባህር ዳር ላይ ታሰሩ። መለስካቸው አመሃ የፓርቲውን መሪ አነጋግሮ ነበር። ዛሬ ወደ ስቱዲዮ ከመግባቴ በፊት በስልክ አግኝቼዋለሁ። ተከታዩን ነግሮኛል።
ባለፈው ሳምንት ሪፖርት አድርጌ እንደነበረው ሰማያዊ ፓርቲ ህዝባዊ ስብሰባ በባህር ዳር ከተማ ለማካሄድ ፈልጎ ይሄ ስብሰባ ባለፈው ሳምንት እንዳልተሳካለት ዘግቤ ነበረ እና ይህንኑ ጥያቄ ሰማያዊ ፓርቲ ይህንኑ ጥያቄ እንደገና አቅርቦ ለነገ እንዲያደርግ አስተዳደሩ ፈቃድ ሰጥቶት ነበረ።
ለነገ እሁድ ማለት ነው።
ይሁንና የአስተዳደሩ ይህን ቢፈቅድም የጸጥታው ዘርፍ ኃላፊነት መውሰድ አልፈልግም ብሎ እምቢ ብሏል።
የባህር ዳር ከተማ ወይስ የአማራ ክልል?
የባህር ዳር ዞን ነው የሚባለው።
እሺ።
ይህንን ሲያደርግ ከትናንት ወዲያ የሰማያዊ ፓርቲ አባላት ቅስቀሳ ሲያደርጉ ነበረ፣ ለዚህ ስብሰባ ስለተፈቀደላቸው በአስተዳደሩ ማለት ነው። ይሁንና የጸጥታው ዘርፍ ያልተፈቀደ ቅስቀሳ እያደረጋችሁ ስለሆነ ብሎ በአሁኑ ጊዜ አስር የሚሆኑ የሰማያዊ ፓርቲ አባላትን በቁጥጥር ስር እንደዋለ የፓርቲው ምክትል ሊቀመንበር አቶ ነገሰ ተፈረደኝ ነግረውኛል።
ዛሬ ነው በቁጥጥር ስር የዋሉት?
ትላንትና ነው ቅስቀሳውን ሲያደርጉ፣ ትላንትና ነበር የታሰሩት። ዛሬ በተጨማሪም ስንቅ ለማቀበል ሄደው የነበሩ ሁለት ሰዎች በተጨማሪ እንደታሰሩ ነግረውኛል።
እነዚህ የሰማያዊ ፓርቲ ሰዎች ከአዲስ አበባ የሄዱ ናቸው ሁሉም ወይስ እዛው ባህር ዳር የሚኖሩም አሉ?
በአብዛኛው ከአዲስ አበባ የሄዱ የምክር ቤት አባላት ናቸው። ማለት የፓርቲው ብሔራዊ ምክር ቤት የሚባላለው የዚህ አባላት የሆኑ ናቸው። እንደዚሁም በተጨማሪም የባህር ዳር አካባቢ አስተባባሪዎች የፓርቲው ማለት ነው አንድ ሁለት የታሰሩ እንዳሉ ነግረውኛል።
መለስካቸው ሰሞኑንም ተጨማሪ ዘገባዎችን ይዞ ይመለሳል። በነገው ምሽት የሚያገኘው ካለ እንደዚሁ እናሳውቃችኋለን። የሶማሊያው የሁከት ቡድን አልሻባብ በባይዶዋ ከተማ ላይ ከባድ ድብደባ ደረሰ። በዚህ ጥቃት ሁለት ሕፃናት መገደላቸውን እማኞች ተናግረዋል። አልሻባብ በከተማይቱ ላይ ዛሬ 11 የአዳፍኔ ድብደባ ሲያካሂድ ሰፈር አለመለየቱን ያመለከቱት የአምቡላንስ ሠራተኛው ያህያ ኢስሐቅ ሐሰን ለቪኦኤ በሰጡት እማኝነት የተገደሉት ሁለት ሴት ልጆች የአራትና የአምስት ዓመት ዕድሜ ሕፃናት መሆናቸውን ገልጸዋል። አንዷ ሕፃን ቤታቸው ላይ የአዳፍኔ አረር ሲወድቅ ወዲያው የሞተች ሲሆን የሁለተኛዊቱ ሕይወት ያለፈው ሆስፒታል ውስጥ መሆኑን ያህያ ተናግረዋል። በሌላ በኩል ደግሞ መንግስታቸው መጠነ ሰፊ የማጥቃት ዘመቻ በአልሻባብ ላይ ዛሬ መክፈቱን የሀገሪቱ ፕሬዚደንት አስታውቀዋል። ዛምቢያ ውስጥ የፊታችን ነሐሴ 5 2008 ዓ.ም ይካሄዳል ከተባለው ምርጫ በፊት ሁከት በሚፈጥሩ አካላት ላይ የትኛውም የፖለቲካ ፓርቲ አባል እንደሆኑ ግምት ውስጥ ሳያስገባ እርምጃ እንደሚወስድ የሀገሪቱ ፖሊስ አስጠነቀቀ። የፖሊሱ ቃል አቀባይ ሪሃሞንጋ ይህንን ማስጠንቀቂያ ያሰሙት የገዢው ፓርቲ የአርበኞች ግንባር ፓርቲ አባላት ዛቻ እያደረሱብን ነው ሲሉ ዜጎች አቤቱታ በማሰማታቸው ነው። የዋነኛው ተቀናቃኝ ፓርቲ የብሔራዊ ልማት የተባበረው ፓርቲ አባላትም እንዲሁ የሁከት ማስፈራሪያ ክስ ቀርቦበታል። ባንግላዴሽ ውስጥ 20 ሰላማዊ ሰዎች የተገደሉበት የትናንቱ የሽብር ጥቃት ከተጠናቀቀ ወዲህ በመላዋና ከተማይቱ የጠበቀ የጸጥታ ቁጥጥር ተደንግጓል። ከተገደሉት ሰዎች መካከል የሚበዙት የውጭ ዜጎች እንደነበሩ ተገልጿል። የጸጥታ ኃይሎች ወደ ሕንጻው በድንገተኛ ወረራ ከገቡ በኋላ 13 ታጋቾችን ነጻ ማውጣታቸው ተዘግቧል። ዩናይትድ ስቴትስ የድሮን ጥቃቷን እንድታቆም የፓኪስታን የውጭ ጉዳይ ሚኒስቴር አሳሰበ። የድሮን ጥቃቶቹ የሀገሪቱን ሉዓላዊነት የሚዳፈሩ ናቸው የሚለው የውጭ ጉዳይ መስሪያ ቤቱ መግለጫ የወጣው የአሜሪካን የአየር ድብደባዎችና ያደረሷቸውን ጉዳቶች በሚመለከት ዋይት ሀውስ ትናንት ያወጣውን መግለጫ ተከትሎ ነው። በአውሮፓውያኑ አቆጣጠር ከ2009 ዓ ም እስከ 2015 ዓ ም ባሉት 6 ዓመታት አሜሪካ ፓኪስታን ውስጥ ባደረሰቻቸው ጥቃቶች ከ64 እስከ 116 ሲቪሎች እንደዚሁም ከ2372 እስከ 2581 ታጣቂ ተዋጊዎች መገደላቸውን መግለጫው አመልክቷል። ክቡራትና ክቡራን አድማጮች ከምሽቱ 4 ሰዓት ላይ ከጥቂት ደቂቃዎች በኋላ ማለት ነው በጀርመንና በጣሊያን ቡድኖች መካከል ግብግብ ይካሄዳል ፈረንሳይ ውስጥ። አሁን ማምሻውን እስክንድርን አግኝቸው ነበር አዲስ አበባ ላይ በተመልካቾች አካባቢ ያለው ሁኔታ ምን እንደሚመስል ጠይቄው ነበር። እንደምናመሸ እስክንድር። እስክንድር እንደምናመሸ።
እንደምናመሸህ ሰለሞን።
እግዚአብሔር ይመስገን። መቼም ሰሞኑን በዓለም ዙሪያ በዚህ በስፖርት በኩል ያለ ነገር ሞቅ ሞቅ እያለ ይመስላል። ኮፓ አሜሪካ ሰሞኑን ተጠናቋል። አሁን ደግሞ የአውሮፓ ዋንጫ እየተካሄደ ነው ያለውና አዲስ አበባ ነው። የሰው ስሜት ምን ይመስላል? አሁን 4 ሰዓት ላይ ነው የሚጀምረው ጨዋታው። ከትንሽ ደቂቃዎች ናቸው የቀሩትና እየተዘጋጀ ነው ሰው? በየቦታው እየተሰባሰበ ነው? ምንድን ነው ስሜቱ የሚመስለው የሰው?
ሰው እንግዲህ ሰለሞን እንዳልኩህም አብዛኛው የኢትዮጵያ ተመልካች ይህንን ዋንጫ የማንሳትን እድል የሚሰጠው ከተመለከትኩት ለጀርመን፣ ለጣሊያን ወይም ለፈረንሳይ ነው እና ከነዚህ ከሶስት ቡድኖች ሁለቱ ናቸው ዛሬ የሚጫወቱት እና ያለፉትን ጨዋታዎች ከዛሬ በፊት የነበሩትንም ሲመለከት ነው የቆየው አብዛኛው እግር ኳስ አፍቃሪ። የዛሬውም ያው እንግዲህ 4 ሰዓት ላይ በጉጉት እየተጠበቀ ነው። በርካታ ኳስ የሚታይባቸው መዝናኛ ቦታዎችም 4 ከ4 ሰዓት ጀምሮ ደመቅ ደመቅ እንደሚሉ ይጠበቃል። አሁን በተለያዩ ሁኔታዎች ሲዝናና ቅዳሜ ነው ቀኑ። በተለያዩ ሁኔታዎች ሲያሳልፍ የቆየው ተመልካች ሁሉ እንግዲህ ከ4 ሰዓት ጀምሮ ደግሞ ይህንን ከባድ ጨዋታ የዋንጫ እየተባለ እየተጠራ ያለውን ጨዋታ ለመመልከት እንደሚሰባሰብ ነው የሚጠበቀው።
እንግዲህ እስክንድር ያለውን ሁኔታ ደግሞ ተከታትለህ ምን ሁኔታ እንደተፈጠረ ትዘግብልናለህ። በነገው ምሽት መለስ ብዬ እንደዚሁ ጠይቀሃለሁኝ። በጣም አመሰግናለሁኝ ለአሁኑ ዘገባ። መልካም ቆይታ፣ መልካም ምሽት።
አመሰግናለሁ ሰለሞን፣ መልካም ምሽት።
እንግዲህ ክቡራትና ክቡራን አድማጮች እስከ ምሽቱ 4 ሰዓት ደግሞ ከእኛ ጋር እንድትቆዩ ጠይቃለሁኝ። ጊዜ ካገኘው ለማጠቃለያ መለሳለሁኝ። ወደ ቆንጅት ልመልሳችሁ።
የዓለም ዜናዎችን አደመጥን። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። ኢትዮጵያውያንን በማሰባሰብ ለ33 ዓመታት የዘለቀውን የኢትዮጵያውያን የስፖርት ፌዴሬሽን ወደሚቃኘው ቅንብር ይሆናል አሁን የምናልፈው። አዘጋጅና አቅራቢ አዲሱ አበበ።
ይሄ የአገር ልጅ ጨዋታ፣ የኳስ ጨዋታ እንዴት ነበር አጀማመሩ? ይህን ለ33 ዓመት የዘለቀ ኢትዮጵያዊ ድርጅት በነገራችን ላይ እኔ ጥሩ አስሊ ባለመሆኔ ይሆን ከ1984 እስከ 2016 ሳሰላው 33 ዓመት አልሆን ብሎኛል። ለማንኛውም እነማን ጀመሩት? የትና እንዴት? በስፍራውና በቀኑ የነበረ አንድ የአይን ምስክር አግኝቻለሁ።
አቶ ኃይሌ ተፈራ በመጀመሪያ መሰግናለሁ። በፌዴሬሽን ውስጥ በተለያየ ቦታ አገልግለሃል። በተለይም ደግሞ በዚህ በቢዝነስ ማናጀርነት ኢትዮጵያን ስፖርትና የባህል ፌዴሬሽን እንዲያውም ሂውስተን ተመሰረተ ይባላል። ሂውስተን ደግሞ ያንተ ከተማ ነው። እንዴት ነበር አጀማመሩ? ታሪኩን እስቲ እንደው ለአድማጮች ግለጥልን።
በ1984 በሚያዝያ ወር ሂውስተን መስፍን ተስፋዬ የሚባል ዲሲ ድረስ ሄዶ የዲሲን ቡድን እንደገና አትላንታም ሄዶ የአትላንታን ቡድን ጋብዞ ከዛ ዳላስን ጨምሮ ሂውስተን ላይ ውድድር ተደረገ። አራት ቡድኖች ናቸው። የወዳጅነት ጨዋታ ነው የነበረው። ከዛ በኋላ የዲሲ ቡድን ይህንን ነገር ለምንድን ነው ቋሚ የማናደርገው እና በ85 እኛ ጋር ይካሄድ ብለው ዲሲ ጋበዙ። በዚህም ጊዜም ሎስ አንጀለስን፣ ቶሮንቶ፣ ቦስተን፣ ሌሎችንም ቲሞች ጨምረው ዋሽንግተን ዲሲ ላይ ነው ለመጀመሪያ ጊዜ ዶክተር አክሎ ሀብቴ ተመርጠው የክብር እንግዳ ተመስተው ፕሬዚዳንት፣ ጸሐፊና ገንዘቢያች ተመርጦ ፌዴሬሽኑ የተቋቋመው ዋሽንግተን ዲሲ ላይ ነው። በሶስተኛው አመት ማለት ነው ወደ አትላንታ እንዲሄድ ተደርጎ የውጭ የክብር እንግዳ ለመጀመሪያ ጊዜ መንግስቱ ወርቁ ተጋብዞ ተካሂዷል።
እንግዲህ ሂውስተን የተጸነሰበት ነው፣ ሀሳቡ የተወጠነበት ነው። ፌዴሬሽን ተብሎ በህግ የተመሰረተው በ85 እንደ አውሮፓ አቆጣጠር ዋሽንግተን ውስጥ ነው ማለት ነው።
ትክክል። ቬንደሮችም አልነበርም። አንድ ጃማይካዊ ቬንደር ነበረ፣
የንግድ ሱቅ
የንግድ የሚሰጥ በራሱ እንዲያውም ትዝ ይለኛል ዲሲ ላይ ብዙ ነገር ስለሸጠ ለአትላንታ ላይ ደብዳቤ ተጽፎለት እንዳትቀር ተብሎ ተጋብዞ ነው።
የመጀመሪያውን ዋንጫ የዳላሱ ቡድን አገኘ ነው ያለኝ ኃይሌ። እንዴት ነበር ስሜቱ በኢትዮጵያውያን በተዘጋጀ ውድድር የመጀመሪያ ዋንጫ ማንሳት? ማያርዳ የቀበረ ማይናገር የነበረ አይደል?
አዲሱ፣ ይህንን ቃለ መጠየቅ በማድረግህ በጣም አመሰግናለሁ። በእውነቱ ነው ከ33 ዓመት በፊት ይህ ዝግጅት በሂውስተን በተደረገበት ጊዜ የዲሲ ስታር ዋንጫውን እንወስዳለን በማለት ታሪክ የማይረሳ ታሪክ ቢኖር 18 ሆነው መጡ። 18ቱም እንደሚያሸንፉ እርግጠኛ ነበሩ። 18 ዋንጫ ይዘው መጡ። ከዛ ውድድሩ ተካሄደ። ዳላሱ ቡድን አሸነፈ። ያ ታሪክ ነው።
18 ዋንጫ ለምን አመጡ?
18 ሆነው ስለመጡ 18 ዋንጫ ለእያንዳንዳቸው ነበር ይዞት መጡ እና 100 ከ100 እናሸንፋለን የሚል እምነት ነበራቸው። እዛ ነው ያደረግነው እና የወንድምነትና በጣም ትልቅ ፍቅር የነበረበት በዛ እዛ ተጫወትን። እርግጥ አሁንም 33ኛው ዓመት የሚባለው 33ኛው መታሰቢያ ነው እንጂ እድሜውን ከቆጠርከው 32 ነው።
ልክ ነው። ማህበር ተመስርቶ ህግም ወጥቶለት በደንብ ፌዴሬሽን የተባለው ዋሽንግተን ውስጥ ነው ማለት ነው።
ያኔ የመጀመሪያው ብርሃን ወልደ ማርያም ፌስ ፕሬዚዳንት መሴው ከቦስተን ተመረጡ። እንደገና በአመቱ አሁን የህዝብ ግንኙነት ያስፈልገናል ሲባል እኔ የመጀመሪያ ህዝብ ግንኙነት ሆኜ የተመረጥኩኝ። እንደገና ከዛም ከህዝብ ግንኙነት ከወጣ በኋላ ቱርናሜንት ኮኦርዲኔተር ያስፈልጋል ተባለ። የመጀመሪያው ቱርናሜንት ኮኦርዲኔተር በመሆን ሁለቱም በዚህ ሰርቻለሁ እና 33 ዓመት ማለት ትዳርም አይቆይም እየፈራን ነው 25ኛው ዓመት እንኳ ሲከበር እኔ በዚህም ጊዜያት እኔ ለእውነቱ ለመላው አድማጮች ላስታውስ ይችል ይህ ፌዴሬሽን እዚህ ሊደርስ የቻለው በየአመቱ 750 የሚሆኑ ተጫዋቾች አሉ። እያንዳንዳቸው የግል ስራቸውን ትራንስፖርት የሚሆን የሚሰሩትን ቢያንስ 1000 ብር ሳክሪፋይ ያደርጋሉ። ከቡድን መሪዎቻቸው ጋር 1000 ይሆናሉ እና 1 ሚሊዮን ብር ካፒታል የሚመጣው ከተጫዋቾች የተጫዋቾቹ ደም ነው። ምንም ጥያቄና መልስ የሌለው።
እግዚአብሔር ይስጥልኝ።
አመሰግናለሁ አዲሱ፣ ለአንተም ለባልደረቦች።
ከመስራቾቹ አንዱ የሆነው የዳላሱ ኪሮስ ወልደስላሴ አመሰግናለሁ። ከዚያስ ስብስቡ ተጠናከረ? ህግና ስርዓት ያለው ማህበር ሆነ? በዋንጫው በኩልስ ማነህ ባለ ሳምንት እኔ ነኝ የምትል የኤስኤፍኤን ዋንጫ ወዳጅ ሲባል እነማን ብቅ አሉ?
ታንክ ዩ እድሉን ስለሰጠኝ አዲሶ። አሁን ይሄ አንተም ታውቅ እንደሆነ አላውቅም፣ አንዴ 84 ነው የተጀመረው፣ አንዴ 85 ነው የተጀመረው የሚባል ነገር አለ።
አዎ፣
ሂውስተን አይዲያው የመጣው ምንድን ነው? ብርሃኑ ወልደ ማርያም እዛ ስለነበረ ለምን እዚህ አትመጡም የሚል አይዲያ እሱ ሲያመጣ አንድ ላይ መገናኘቱን ነው
መገናኘት
አንድ ላይ ጓደኛሞች ተገናኝተን ጀስ መጫወቱን ነው የፈለግነው። በኋላ ነው እንግዲህ ህዝቡን ደግሞ ማገናኘት የጀመረው። መጀመሪያ ይሄ ነገር ሲመጣ ተጫዋቾች፣ የተበታተን ተጫዋቾች አንድ ላይ ተገናኝተን እንጫወት የሚል አይዲያ ነው የመጣው። ህዝቡን እናገናኝ የመጣው በኋላ 85 ላይ ነው። እውነቱን ለመናገር ሂውስተን ተገናኘን። ዋንጫውን እንደውም ይሄ እንትኑን ገፍተን ሄድ ነው የዲሲ ቲም ነው።
18 ዋንጫ ሰምቼላችኋለሁ።
አዎ፣ እኛ እንግዲህ በዛ ሰዓት እኔ ጉራ ይሁን እንጂ ጥሩ ቲም ስለነበረ እኛው ነን ይዘነው የምንመጣው ብለን
ልክ ነው
ተያይዘን ሄደን ማለት ነው። ስንሄድ እዛ እንዳጋጣሚ ሆነ ያው ዳላስ አሸነፉን ማለት ነው። ዋናው መገናኘታችን ነው ዋንጫው ኢስ ነቲንግ ብለን ወደ ዲሲ ስንመለስ ለምን ኢትዮጵያውያኖች አሉበት የሚባል ከተማ በሙሉ ኢንቫይት አድርገን እዚህ ትንሽ ሰፋ ያለ እንትን አናደርግም? ይሄን ሐሳብ ያመጣው የዲሲ ቲም የተወሰኑ መጡ። የድሮ ላሊበላ ያሁኑ ላሊበላ ሳይሆን ዱፖንት አካባቢ አንድ ላሊበላ የሚባል የድሮ ነበር። አዎ፣ እዛ ከየቦታው መጡ። ዘ ሌጀንድ ፍስሐ ወልደ ማንኤል ነበረ ከዳላስ ሽሮስ የሚባል እነሱን የመሳሰሉ ከዚህ ደግሞ ከተማ ያው የቨርጂኒያ ተወካይ፣ የዲሲ ተወካይ፣ የአትላንታ ተወካዮች መጥተው ነበረ። የተለያዩ መተን ለመጀመሪያ ጊዜ እዛ ሬስቶራንት ውስጥ ቁጭ ብለን ስናወራ ለምን ፕሬዚዳንት እና ጸሐፊ ምናምን መርጠን በስነ ስርዓት ይህን ነገር ወደፊት እንትን አንለውም የሚል ሀሳብ መጣ። ፕሬዚዳንት ማንን አድርገን መረጥን? ፍስሐ ወልደ ማለት ብርሃኑ ወልደ ሚካኤልን ጸሐፊ፣ ሽሮስን ፒአር አድርገን እኛ ኃላፊነቱን ወሰድን። ቶርናሜንቱ ተካሄደ፣ እኛ አሸነፍን። በሚቀጥለው አመት የት እናድርገው በሚለው ጊዜ አትላንታ እናድርግ። ከዛ እንደዚህ እያለ መጣ ማለት ነው። በሚቀጥለው አመት አትላንታ በሚደረግበት ጊዜ መንግስቱ ወርቁ ኦፍኮርስ ጌስት ኦፍ ኦነር።
በጣም አመሰግናለሁ ገብሩ፣ መልካም ጊዜ እንኳን አደረሰህ። እንገናኛለን እንግዲህ።
ታንኪዩ፣ መልካም ቀን።
የቀድሞው የኢትዮጵያ ብሔራዊ ቡድን ተጫዋች ከመስራቾቹም አንዱ ዛሬ የአሁኑ የዲሲ ስታር ቡድን ፕሬዚዳንት ገብሩ ወልደ አማኑኤል። አዎ፣ ጥቂት ኢትዮጵያውያን ስፖርት ለጤና በሚል መርህ መሰባሰብና ዱብ ዱብ ማለት ይጀምራሉ። በርከትከት እያሉ ሲሄዱ ደግሞ እንደ ማህበር ነገር ያደርጉትና ህግና ደንብም ቀርጸውለት የአሁን ስሙን አገኘ። በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን እየቆየ ሲመጣ የተለያዩ ባህሎችንም ማካተት ሲጀምር በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን እየተባለ እነሆ እስከ ዛሬ በዚሁ ስም መጠራት ቀጥሏል። ዛሬስ ምን ይመስላል? ዛሬማ 33ኛ ዓመታዊ በዓሉን ቶሮንቶ ካናዳ ላይ ሊያከብር ሽር ጉድ እያለ ነው። ቶሮንቶ ከተለያዩ የዓለማችን ክፍሎች በሚሰባሰቡ ኢትዮጵያውያን ልትጨናነቅ ነው። ኸረ እንዲያውም የነገን የመክፈቻ ቀን ሳትጠብቅ አምራና ተኩላ እንግዶቿን እያስተናገደች ነው። ፌዴሬሽኑም ዓላማዬ ብሪንጊንግ ኢትዮጵያንስ ቱጌተር፣ ኢትዮጵያውያንን ማሰባሰብ ማገናኘት ነው ብሏል። እና ዛሬ ላይ ነንና የዛሬዎቹ መሪዎች፣ የዛሬዎቹ አስተናጋጆች፣ የዛሬዎቹ ተመልካቾች ወይም ታዳሚዎች፣ የዛሬዎቹ ተጫዋቾች ምን ይላሉ? ከወቅቱ አመራር ከአቶ ቴዎድሮስ ታምሩ ልጀምር። የፌዴሬሽኑ ምክትል ፕሬዚዳንት ነው።
ይሄ ባህል መቼም በዘንድሮ ዓመት ከሌላው ጊዜ በተለየ ሞር የደመቀና ያማረ የሚያደርገው በቶሮንቶ ከተማ ለ15 ዓመት በመጀመሪያ ጊዜ ተመልሰን ስለምንሄድ፣ በዚህም ሁኔታ ላይ እንግዲህ ደግሞ ከምንጊዜውም በበለጠ በአሁኑ ጊዜ በጣም ኦርጋናይዝ በሆነና በተቀነባበረ ሁኔታ ህዝባችንን ለማስተናገድ በከፍተኛው ቦታ የተዘጋጀንበትና የቶሮንቶ ደግሞ ውባማ ቦታዎች እንደ ናግራፎን የመሳሰሉ ቦታዎችን ሁሉ ሊታዩ የሚችሉ ቱሮች ሁሉ በማዘጋጀት ህዝባችንን በከፍተኛ ሁኔታ ለማስደሰት እና እንዲሁም ደግሞ ተጫዋቾቻችንም ደግሞ የተሟላ ስፖርታዊ ስርዓት በተሞላ ጨዋታቸውን ሊያካሄዱ የሚችሉበትን ከፍተኛ ዝግጅት በአሁኑ ሰዓት እያደረግን ያለ ነው።
መልካም ነው። በተለይ መክፈቻው ነው እንግዲህ ብዙ ሰው በጉጉት የሚጠብቀው። ይደምቃል። ቡድኖች በሙሉ ተሰልፈው ይወጣሉ። በአንድ ወቅት እንደሆነው እንደማይሆን ተስፋ አደርጋለሁ። ሁሉም ተሰልፈው አርማቸውን ይዘው ህዝቡን ሰላም እያሉ ያልፋሉ። እንዲህ አይነት ነገር አለና ዘንድሮ በይበልጥ እንግዲህ ያንተ ክፍል የፕሬዚዳንቱ ቢሮ ይሄንን በስፋት እንደሰራበት ተስፋ አደርጋለሁ። ምን ያህል ዝግጁ ናችሁ? በመክፈቻው ዕለት ምን እንጠብቅ?
በመክፈቻው ላይ መቼም ትልቅ ሰርፕራይዝ እንድጠብቁ ጠይቃለሁ።
ድንገት ያልተጠበቀ እንትን።
እሺ፣ በየአመቱ የተለያዩ ከሁሉም የተለዩ በየአመቱ እያዘጋጀን ያለ ነው። በዘንድሮ አመትም ደግሞ የተለየ በተለየ ሁኔታ ሰፋ ባለ ሁኔታ ህዝቡን ለማስደሰት እና ድንቃዊ የሆነ ባህላዊ የሆነ ዝግጅትን የያዘ የመክፈቻ በዓል አለን። ስፖርተኞቻችንም ክለቦቻችንም በተለየ ሁኔታዎች ደምቀው በዚህ አመት በሜዳው ላይ የሚታዩበትን ሁኔታዎች ከፍተኛ ዝግጅት እያደረግን ነው።
አዘጋጅ ኮሚቴው እዛ ከዚህ ቀደም ጠይቀናል፣ ሁሉም ተዘጋጅቷል ብለዋል። እርግጥ አነስ ያለ ሜዳም ቢሆን የሚችሉትን ሁሉ እያደረጉ ናቸው። በቬንደሩም በዚህ በንግድ በኩልም ያለውን ኃላፊውን አናግረናል። የፕሬዚዳንቱ ቢሮስ ምንድን ነው እሱ? ከአዘጋጆቹ ጋራ ምን ያህል ተናባችኋል? በዓሉን እንዴት አድርጋችሁ በተቀናጀ መልክ ለማክበር አስባችኋል? ይሄም የጥያቄው አካል ነው እና ትንሽ ብትሄድበት።
አዘጋጅ ኮሚቴ የዘንድሮ አመት የቶሮንቶ አዘጋጅ ኮሚቴ ከሌላው ጊዜ ከሚደረገው በበለጠ ሁኔታ የቶሮንቶን ኮሚኒቲ ኢንቮልቭ ያደረገ
በተለያዩ
አቅጣጫዎች የኮሚቴ አባላቶች የተሳተፉበትና ትልቅ ዝግጅት ያደረጉበት ይሄንንም የመክፈቻ ዝግጅት ደግሞ ከምን ጊዜውም በበለጠ ደግሞ በአዘጋጅ ኮሚቴዎች ከፍተኛ ትብብርነት የተዘጋጀ ስለሆነ ይሄንን ዝግጅታቸውን ይሄንን ልፋታቸውን መታችሁ እንድታደንቁልን የምንጠይቀው እንግዲህ የካናዳም ህዝብ እንዲሁም ከአሜሪካም የሚመጡን ህዝቦች በሙሉ መታችሁ የባህላችን ተካፋይ እንድትሆኑና የተለመደው የኤስኤፍኤንን ባህል የኢትዮጵያዊነት ባህልን አብረን እንድናከብር ሁላችሁንም ወገኖችን ጋብዛለሁ።
እግዚአብሔር ይስጥልኝ ቴዲ፣
በጣም አመሰግናለሁኝ። ለአንተም ሁልጊዜ ትብብርህና ከኛ ጋር ላልተለየው ድጋፍም ደግሞ እንዲሁ ከፍተኛው ምስጋና አቀርባለሁኝ።
ያው ስራችን ነው፣
ወደ እንገናኛለን ቶሮንቶ ብያምናለሁ።
ተስፋ አረጋለሁ። እግዚአብሔር ይስጥልኝ።
አብሮ ይስጥልኝ።
አሜን። ለመስተንግዶ የተቋቋመው የቶሮንቶ ኮሚቴስ ምን ይላል? ከአባላቱ መካከል አንተነህ መረድን አግኝቻለሁ። ፍጹም ተጠናቋል ብዬ ላስብ እንዴ?
ፍጹም ተጠናቋል ብለህ ብታስብም አይከፋም። ምክንያቱም እስካልተጠናቀቀ ድረስ ዋና መሰረታዊ የሆኑ ነገሮች ሁሉ ያለቁ ናቸው። ሌላው እንግዲህ ወደ ስራ ላይ ልታውለው ስትል የሚታየው ይሆናል። አንዳንድ ጊዜ በትክክል ባሰብኸው መልክ ሙሉ በሙሉ ሊሄድልህ ይችላል። አንዳንድ ጊዜ ደግሞ አንዳንድ ማስተካከያዎችን የሚጠይቅ ሁኔታዎች የሚያስገድዱ ሊኖሩ ይችል ይሆናል። በአጠቃላይ ሳየው ግን በእርግጥ በፌዴሬሽኑ በኩል እንግዲህ ዝግጅት አለ፣ በእኛም በኩል ደግሞ አካባቢውን በሚመጥን መልክ ዝግጅት አለ፣ በቂ ዝግጅት አለ ብዬ ነው የምናገረው።
እንግዲህ በፌዴሬሽኑና በዚህ ወይም በእኛና በእነሱ የሚለው ነገር ሊቀር የሚችለው በተለይ በአንተ አማካኝነት ነው። ለምን አንተ የፌዴሬሽኑ የህዝብ ግንኙነት ኃላፊ ጋራ በመቀራረብ አንተ ደግሞ የአዘጋጅ ኮሚቴው የህዝብ ግንኙነት ኃላፊ ወይም መሪ ስለሆንክ ሁለቱን በማገናኘት አንድ ወጥ የተቀናጀ ስራ እንዲሰራ ጥረት እንግዲህ ከአንተ ብዙ ይጠበቃል። በዚህ በኩል ምን አድርገሃል? ምን እያረክ ነው?
ሁለቱም ለአንድ ዓላማ የሚሰሩ ይመስለኛል። ሁለቱም ለአንድ ዓላማ እስከሰሩ ድረስ እነሱም ብዙ ልዩነት ያላቸው አይመስለኝም። ፌዴሬሽኑ አጠቃላይ የሆነ ዝግጅቶችን በማዘጋጀት በኩል በጀትን በመፍቀድ ትልልቅ ጉዳዮች ላይ በኃላፊነት የመሳተፍ ነው። እዚህ ያለው አዘጋጅ ኮሚቴው ደግሞ በመሬቱ ጋር ያለ ስለሆነ አንዳንድ ፈቃዶችንም ለማስተካከል መሬት ላይ ያሉ ዝግጅቶችንም ለማድረግ በእርግጥ ፌዴሬሽኑ ላይ ያሉ ሰዎች የማይገኙበት ቦታ ሁሉ ፌዴሬሽኑን ወክሎ የመሙላት ጉዳይ ነው። ከዛ በላይ ደግሞ የቶሮንቶ ህብረተሰብ ምንስ ነው የሚፈልገው? ዝግጅቱስ ምን መሆን አለበት? ቶሮንቶን ለየት አድርጎ ሊያሳውቅ የሚችል ነገር ምን አለ በሚለው አቅማችን በፈቀደ መሰረት ከሌሎች ከዲሲ ወይም ሌላ ከተሞች አካባቢ ከሚደረግ ዝግጅት ለየት ብሎ ቶሮንቶ ላይ ሰው ሌላ ትዝታ ቀርጾ ሊሄድ የሚችለው ምንድን ነው የሚለውን ነገር አንዳንድ ነገር የማሟላት ጉዳይ ነው። ህዝብ ግንኙነት ስራን በተመለከተ የህዝብ ግንኙነት የፌዴሬሽኑ ህዝብ ግንኙነት ሆነ እዚህ አካባቢ አዘጋጅ ኮሚቴ ህዝብ ግንኙነት አላማቸው አሁንም እንደገና ተመሳሳይ ነው። ከፌዴሬሽኑ ህዝብ ግንኙነት ጋር ብዙውን ጊዜ ብዙ ስራዎችን እሱ ይሰራል። እዚህ መሬት አካባቢ ያለው ቶሮንቶ አካባቢ ያለው ጉዳይ ደግሞ የሚመለከተኝ ከሆነ እርዳታ ሲጠይቀኝ በእርግጥ እኔ የምችለውን ሁሉ አደርጋለሁኝ። ከዛ ውጭ ደግሞ ሁለቱም ደግሞ ኮሚቴዎቹ ስላሉ ግንኙነታቸው፣ ኮረስፖንደንሳቸው በአጠቃላይ በእኔ ብቻ ሳይሆን በመካከላቸውም ያለ በመሆኑ ደህና እየሄደ ነው ብዬ ነው የማስበው።
በእናንተ በኩልስ እውቅና ሽልማት ይገባዋል፣ መልካም አስተዋጽኦ አድርጓል የሚል ነገር ጥቆማ ዘንድሮ ተደርጓል ወይስ ገና ነው?
ይህም በተመለከተ ከዚህ በፊት ልምዱም የለኝም። ብዙ እንትሮችን አልተሳተፍኩም አንተ እንደምታየው። እዚህ ደግሞ ተሰብስበን ባለንበት ሰዓት ይሄ ሀሳብ ተነስቶም አላየሁትም። እንግዲህ እውነትም ደግሞ እኔ እንግዲህ ያላወቅሁት ከሆነ የተዘጋጀ ሰው ካለ ሊኖር ይችላል። እኔ ይህም አውቀው አይደለም።
አንተነህ መረድ በጣም አመሰግናለሁ። እንግዲህ በቸሪቅ ጠመን ለ33ኛው ክብረ በዓል በቦታው
እሺ፣ በጣም ነው የማመሰግነው ለእናንተም አገልግሎት።
አስተናጋጅ ቶሮንቶ ነው ስንል መቼም ሴን ታወርን አሊያም ናያግራ ፎልስን ማለታችን እንዳልሆነ ግልጥ ነው። ህዝቡ ነው አስተናጋጁ። የቶሮንቶና አካባቢው ኢትዮጵያውያን ናቸው። ወደ ከተማቸው የመጡ ኢትዮጵያውያንን በዓሉን ብለው የኢትዮጵያን ባህል ለማየት ፈልገው የሚገኙ አሜሪካውያንንና የሌላውንም ክፍለ ዓለም ህዝብ የሚያስተናግዱት የቶሮንቶ ህዝብ ደግሞ ወኪል አለው። ራሱ ያቋቋመው ማህበር በቶሮንቶ የኢትዮጵያውያን ማህበረሰብ ማዕከል ነው። በቶሮንቶና አካባቢው የኢትዮጵያውያን ማህበር አዘዋወርኩት ልበል?
የኢትዮጵያ ማህበር በቶሮንቶና አካባቢው ነው የሚለው፣ ምክንያቱም ከቶሮንቶ ውጭ ያሉ ትንሽ ከተማዎችንም ያጠቃልላል።
ብዙ ኢትዮጵያውያን አሉ። እንደ ቁጥር ግምት አላችሁ? ወደ ዋናው ጉዳይ ከመግባቴ በፊት እዛ ምን ያህል ኢትዮጵያውያን እንዳሉ በቶሮንቶና በአካባቢው?
70,000 ኢትዮጵያኖች አሉ ብምታለ።
መልካም። በቶሮንቶ ያለውን የኢትዮጵያውያን እንቅስቃሴ በተመለከተ ሌላ ፕሮግራም ተስማሚ ርዕስ ያለው ፕሮግራም አለኝ እዛ ላይ እንዋያለን። አሁን ግን በዘንድሮ 33ኛው የሰሜን ኢትዮጵያውያን የስፖርትና የባህል ፌዴሬሽን ዝግጅት ላይ ነው የምንሰራው። ቶሮንቶዎች እንግዲህ ዘንድሮ ብዙ ሺህ ኢትዮጵያውያን ልታስተናግዱ ነው። ማስተናገድ ቀላል አይደለም መቼም። በአንድ በኩል ደግሞ ደስ ይላል ሰው መቀበል ማስተናገድ። እንኳን ደስ ያላችሁንም እንኳንም አደረሰው ትርሶ ነው።
እንኳን አብሮ አደረሰ።
ምንድን ነው ምን ያህል ዝግጁ ናችሁ ኢትዮጵያውያኑን ለማስተናገድ? ምን እያደረጋችሁ ነው? የኮሚኒቲው የማህበረሰቡ ፕሬዚዳንት ነዎትና እንዴት ነው የቶሮንቶ ህዝብ ዘንድሮ ለማስተናገድ ዝግጁ ነው? ምን እያደረጋችሁ ነው? ማህበረሰቡ ውስጥ የእርስዎ ጽህፈት ቤትስ ምን ያህል ዝግጅትና እርዳታ እያደረገ ነው በዚህ በዓል ላይ?
ኦኬ፣ እንግዲህ በዓሉ ወደዚህ በ33ኛው ዓመት የኦርጋኒዜሽኑ ወደዚህ መጥቶ በዓሉን እንዲያከብር የኢትዮጵያ አሶሲሽን ከዚህ ካለው የኢትዮ ስታር ክለብ ጋር በመሆን ወደዚህ እንዲመጡ ከፍተኛ ግፊት ስናደርግ ነበረ። ኦክቶበር 10 ላይ ወደዚህ አመራሩ ወደዚህ መጥቶ ስብሰባ ባደረጉ
በጥቅምት እንግዲህ በአማርኛ ለመጠቀም እንሞክራለን ከተቻለ።
ጥቅምት ውስጥ መጥተው እዚህ ስብሰባ ላይ በመጡ ጊዜ የኢትዮጵያ አሶሲሽን በአጋጣሚ የፈንድሬዚንግ ኢቨንት ነበረው ለቢልዲንጋችን። እዛ ላይ የኮሚኒቲ ውስጥ ያሉ የሬስቶራንት ባለቤቶች፣ የተለያዩ ድርጅቶች ለዚህ ዝግጅት መሳካት የተለያየ ቁሳቁሳት እንጀራ፣ ክትፎ ሰጥተውን ትልቅ ግብዣ አድርገን ጠርተናቸው ነበር። እዛ ላይ መጥተው ነበር እና እዛ ላይ ሁሉም ኢትዮጵያዊ የጠየቃቸው የ33ኛ ዓመት በዓሉን እዚህ እንድታከብሩልን የሚጠበቅብንን ኃላፊነት ሁሉ እንወጣለን ባሉት መሰረት በኢትዮጵያን አሶሲሽን ውስጥ ነበረ የመጀመሪያው የኦርጋናይዚንግ ኮሚቴው ማለት የስራ አስተባባሪ ኮሚቴ ስብሰባ አድርጓል። በዛ ላይ የስራ ድርሻ ተከፋፍሎ ክለቡም ከፍተኛ የሆነ ዝግጅት ያደርጋል። የተለያዩ ጠንካራ ኢትዮጵያኖች በተለይ ባለፈው ተደርጎ የነበረውን የሰሩ ኢትዮጵያኖችን እንደገና ጋብዞ በመጥራት ስራውን እያካሄደ ነው። እንግዲህ በዚህ ላይ የንግድ ድርጅቶች ከፍተኛ የሆነ ዝግጅት እያደረጉ ነው። ምናልባት እንግዲህ ወደዚህ ለምትመጡ ሰዎች ዳንፎርዝ እና አሶሲሽኑም ዳንፎርዝ ላይ ነው ያለው።
ዳንፎርዝ የሚባለው መንገድ ላይ
ነው ያለው። እዛ ላይ ብዙ ኢትዮጵያን ሬስቶራንቶች አሉ። ትላንትና ከስራ ስመለስ ከተማው በአረንጓዴ ቢጫ ቀይ አሸብርቋል። ያ እንግዲህ እንደ ማስታወቂያም ነው። የኢትዮጵያን ባንዲራችን ከፍ ብሎ እየተውለበለበ ነው። ስለዚህ የሚመጡት እንግዶቻችን ቶሮንቶ ደግሞ በጣም ቆንጆ ከተማ ነው። ብዙ የተለያዩ ነገሮች ማየት ይቻላል። ኒያግራ ፎልስ ማየት ይቻላል። ሴን ታወር በዓለም ሁለተኛ እንትን ያለው ርዝመት ያለው ሴን ታወርን እዛ ላይ መውጣት ይቻላል። አካባቢው ከፍተኛ የሆነ ሌክ አለው፣ ሌክ ኦንቴሪዮ። ያንን እዛ አካባቢ ላይ ከፍተኛ የሆነ ብዙ ሰዎች የሚዝናኑበት ነው። ለበዓሉ ብቻ ሳይሆን የምትመጡት በዚሁም በአጋጣሚ ቶሮንቶን ትጎበኛላችሁ። ህዝቡ በጣም ዌልካሚንግ ነው። የቶሮንቶ
እንግዳ ተቀባይ ነው የሚሉኝ።
በጣም እንግዳ ተቀባይ ነው። በጣም ሰው
በነገሮ ላይ ግን ቀደም ሲል ሬስቶራንት ስም ቢያነሱ በዚህ በስፖርት አመታዊ በዓል ጊዜ በሌላውም የሆነ አጋጣሚ ሲገኝ የንግድ ሱቆች ወይም ነጋዴዎች፣ ምግብም ሆነ ሌላ መጠጥ አቅራቢዎች እንደው ከመጠን በላይ በአንድ በሁለት ቀን ወይ በሳምንት ጊዜ ለመክበር ታስቦ እንደሆነ አላውቅም። አላስፈላጊ የዋጋ ጭማሪ፣ እንደው እንግዳውን ማስመረር አይነት ነገር በየቦታው እናያለን። እንደው የንግድ አካባቢዎችን እየተዘዋወራችሁ ሰውን እንደው ማስተናገድ ተገቢ ነው በተገቢ ዋጋ? ይሄን የመሰለ ቅስቀሳ ታረጋላችሁ ወይም እንደው ማሳሰቢያ ትሰጣላችሁ? አንድ ይሄ ነው። ሌላ ከየህብረተሰቡ አሁን ከክርስትናው እምነት፣ ከእስልምናው እምነት፣ ከሌሎችም ያሉትን እንደው አብሮ ተባብሮ በዓሉን እንዲያከብሩና ሰውን እንዲያስተናግዱ ምን ያህል ቅስቀሳ አድርጋችኋል? እነዚህ ሁለቱን ቢመልሱልኝ።
የንግድ ድርጅቶች አለመጠን ዋጋ ያበዛሉ የሚለውን በዚህ ላይ አልሰራንበትም። እነሱ መናገር ይቻላል፣ ግን ከብዛት የሚገኝ ነው። ከብዛት በጣም ብዙ ሰው ስለሚመጣ ከዛ ነው የሚያገኙት እንጂ በምንም እነዚህ አሁን ሰውን በማስመር ላይ ምክንያቱም የሚቆየው አንድ ሳምንት ነው። ሰዎች ተመላልሰው እንዲሄዱበት ነው እንጂ አንድ ቀን ዘርፈ ነው ነገ አይመለሱም ሳይሆን የአንድ ቀን አይደለም፣ አንድ ሳምንት ሙሉ ነው ሰው የሚመጣው። ስለዚህ ብዙ ሬስቶራንቶች ናቸው ያሉት፣ ትልቅ ኮምፒቲሽን አለ።
እሺ፣ ውድድሩ ብዙ ነው የሚሉኝ። እሺ፣ በእንግድነት በማስተናገድስ ሌሎቹን ተቋማት በመጋበዝ አብሮ እንዲተባበሩ
እንግዲህ የኢትዮጵያን አሶሲሽን በየአመቱ የሚያከብረው የኢትዮጵያ ብለን የምናከብረው ቀን አለ። ያው የኢትዮጵያን አዲስ ዓመት አድርገን እሱን አሁን የስፖርት ፌዴሬሽኑ ያዘጋጀው የኢትዮጵያ ስፖርት ፌዴሬሽን ያዘጋጀው በዓል ከኛ ጋር ይመሳሰላል በጣም እና በዛ ላይ በየዓመቱ የምንገብዛቸው የሃይማኖት አባቶች አሉ። የእስልምና የክርስትና ሃይማኖት አባቶችን እንደሚጠሩ ሁሉ ይሄንንም ፌዴሬሽኑ ጋር ተነጋግረው ኮሚቴውም አምኖበት ጥሪውን ከነሱ የመጣውን ጥሪ ለካናዳ አመራሮች ለካናዳ ከፍተኛ አመራሮች ለፕራይም ሚኒስትሩ ከታች ላሉ ሜምበር ኦፍ ፓርላመንት ለሚኒስትሪ ኦፍ ስፖርትና የባህል ሚኒስተሩ ደብዳቤ ሲጻፍ አባሪ አድርገን ይከናል መጣችሁ ይሄን ትልቅ የሆነ በርካታ ኢትዮጵያዊ ከመላው ዓለም የሚመጣበትና ባህሉን ስፖርቱን የሚያሳይበት ስለሆነ በዚህ ላይ መጣችሁ እንድትጋበዙ ብለናል። የሲቲውን ሜር ጠርተናል። የኦንቴሪዮን ፕሪሚየር ጠርተናል።
የእግር ኳስን ቡድን ማለት ነው።
አዎ እግር ኳስ ብሉ ባሉ ላይ በተለይ የኢትዮጵያ ዴ ላይ አርብ ጁላይ 8 ላይ በሚከበረው ላይ እንዲመጡ ባለፈው ሳምንት ሁድለት ለታላላቅ ቤተክርስቲያኖች የማርያም ካቴድራል ቤተክርስቲያን የቅዱስ ሚካኤል ቤተክርስቲያን ተክለ ሃይማኖት ይሄ በዓል የተሳካ እንዲሆን ከሩቅ የሚመጡ ኢትዮጵያኖች በሰላም ወደ ታሰበበት መጥተው በሰላም በዓሉ እንዲያልቅ ጸሎት እንድታደርጉልን ብለው ጥሪ ልከን በዛ መሰረት ለህዝቡ ይሄ ተነግሯል። የመክፈቻው በዓል ላይ በተለይ የቶሮንቶ ህዝብ ከፍተኛ የሆነ ኃላፊነት ኢትዮጵያዊነት ይጠበቅበታል። ከሩቅ ከአሜሪካን ከአውስትራሊያ ከሌላው አካባቢ የሚመጣው ቀስ እያለ ነው የሚመጣው። ነገር ግን የመክፈቻው በዓል ላይ የቶሮንቶና አካባቢ ህዝብ ወጥቶ የኢትዮጵያዊነት ግዴታው መወጣት አለበት።
መልካም ነው።
አሁን ያዘጋጃል መጥቶ ማክበር ደግሞ እና ትልቅ ስራ ነው የተሰራው። ከኦክቶበር ጀምሮ ከእኛ የጀመርነው ፌብሩዋሪ ላይ ነው
ወደ የካቲት ገደማ።
አይ የካቲት ላይ
መልካም። እንግዲህ ሰው ሲመጣ የሚያየው ነገር ነው። አሁን የተናገሩትን በተግባር እንደምትተረጉሙት ተስፋ አደርጋለሁ። ወይዘሮ እሺ እግዚአብሔር ይስጥልኝ። እንግዲህ በቸር ይግጠመን በዓሉ ላይ።
በጣም አመሰግናለሁ አቶ አዲሱ።
ታዳሚዎችስ ምን ይላሉ? ይሄ ፌዴሬሽን የእኛ ነው የግለሰብ ሳይሆን የኢትዮጵያውያን ነው የሚሉትን ማለቴ ነው። እና ለመምረጥ ያስቸግራል ማለቴ ብዙዎቹ በጣም ብዙዎቹ በየዓመቱ ኳሱን ተከትለው ይሄዳሉ። የዓመት ፈቃዳቸውን አስተካክለው ረፍታቸውን የቤተሰብ ስብሰባቸውን በኳሱ ወቅት የሚያደርጉ እንዳሉ አውቃለሁ። እና ከየት ለመምረጥ ይቻል ይሆን ለማለት ነው ይቸግራል ማለቴ። እኔ ለስራ በየዓመቱ እንደምሄደው ሁሉ አንድ የማጥቸው የማላውቀውን አንድ ሰው አገኘሁ። አንጋፋውን ኢትዮጵያዊ የኪነ ጥበብ ባለሙያ ሻምበል በላይነህን
እግዚአብሔር ያክብርልኝ። መጀመሪያ ድሉ ስለተሰጠኝ ሲመሰረት ገና ዳማ ሬስቶራንት ነው ያስመጣኝ። እዛን ጊዜ እኔ ውብሸት ፍስሐ፣ አስቴር አወቀ፣ መሐሙድ አብረን እንጫወት ነበረ። ከዛ በኋላ እግር ኳሱ ተቋቁሟል ብለው ሂውስተን ወሰዱኝ። ሂውስተን መዝጊያው ላይ ስገኝ ብዙ ሰው አልነበረም፣ ግን ነበሩ። ሀይሌ ከሂውስተን የነበረው ሻለቃ ነበረ አስታውሰዋለሁኝ። የማስታውሳቸው ሰዎች እና ደግሞ በብዛት የሳን ጆርጅ ተጫዋቾች ነበሩ። እነ ገብሩ ነበሩ፣ እነ አያያ ነበሩ፣ እነ ሰብስቤ ነበሩ። እና በብዛት አዲስ አበባ የማውቃቸውን ልጅ ሁኜ በዛን ጊዜ ነው ያገኘኋቸው። እና ያው እንግዲህ ሲመሰረት ነበርኩኝ እስካሁን አለሁኝ። ያው ብዙ ችግሮች አሉተኝ፣ ጥሩ ነገርም አለው። መቼም ሰው ሁሉን አሟልቶ አይሰጥም። እና እኔ ያው ቅሬታዬ መከፋፈላቸውን ነው የማልደግፈው። እና ብዙ ነገር የተደረሰበትና ብዙ ነገር ያደረገ ፌዴሬሽን ነው። መከፋፈላቸውን አልደግፍም። ተመልሰው አንድ እንዲሆኑ ነው የምደግፈው። እነዚህ የተከፋፈሉተኝ አርቲስቶችንም እየወሰዱ ከህዝብ ጋር እያጣሏቸው ነው ያሉተኝ። እና ደግሞ የሰው ልጅ የሚያኖረው ህልውናው ነው፣ ገንዘብ አይደለም። ገንዘብ ያልቃል፣ የማያጠፋው ደግሞ ምግባሩ ነው። እና በምግባራቸው አንድ ላይ ቁመን ፌዴሬሽኑን ቢቀጥል ቢገፋበት ነው አስተያየት የምሰጠው።
በዘንድሮ በ33ኛው በዓል ቶሮንቶ ላይ ምንድን ነው የምታደርገው? በኢትዮጵያ ቀን ምንድን ነው ያለህ ሚና? ተሰጥተዋል ስራ?
እኔ እንግዲህ ፌዴሬሽኑ ከተመሰረተ ጀምሮ ሁለት ጊዜ ዳላስ የተደረገው ላይ ተሳትፍ ያለው፣ ሲያትል ላይ የተደረገው ላይ ተሳትፍ ያለው። በ33 ዓመት ውስጥ ምናልባት አራት ጊዜ ነው የተሳተፍኩት። እኔ ደግሞ ለምን አሰሩኝም ብዬ የምጠይቀው ነገርም የለም። ከፈለጉ ያሰሩኛል፣ ካልፈለጉ ደግሞ ምስት ይደረግ። መሳተፍ ካቆምኩኝ ብዙ አመቴ ነው።
መልካም። እኔ እንደው መቀር ያቀረብኩ ለብዙ ጊዜ ፌዴሬሽኑን ከሚያውቁ ተመልካቾች እንዲሁም ደግሞ የኪነ ጥበብ ሙያተኞች መካከል በሚል ነው። እና መልካም ነው አስተያየትህን። እንግዲህ የሚመለከታቸው ይሰማሉ። በተለይ አንድነቱ ላይ እንዲሰሩ ወይም እንደሚሰሩ ተስፋ እናደርጋለን። ሻምበል በላይ እና በጣም አመሰግናለሁ።
በጣም ጥሩ ነው እግዚአብሔር ስለሰጠኝ። እግዚአብሔር ያክብርልኝ። ግን ሁሉም አንድነቱ ላይ መምጣት ነው የሚሻለው። መከፋፈሉ ለሀገርም ለህዝብም አይጠቅምም እና 33 አመት አንድ ላይ ስኔ እየተራረምን ሁላችንም አንድ ላይ መሄድ አለብን ነው የምለው አስተያየት የኔ ነው። ጌታ
በጣም ጥሩ ነው። እግዚአብሔር ይስጥልኝ ሻምበል።
እግዚአብሔር ያክብርልኝ።
እንግዶቼን በጣም አመሰግናለሁ። የከርሞ ሰው ይበለን።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ22 እና በ25 ሜትር ባንድ የሚተላለፈው የአማርኛ ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። በነገራችን ላይ ነገ እሁድ የራዲዮ መጽሔት ተረኛ ነው። አብራችሁ እንድታመሹ እንጋብዛችኋለን። ከዚህ በመቀጠል የሚቀርበው ታዲያ ሳምንታዊው የቅዳሜ ምሽት መዝናኛችሁ የሙዚቃ ቃና ይሆናል። አዘጋጅና አቅራቢዋ ጽዮን ግርማ ነች። መስመሩን እለቅላታለሁ። መልካም ምሽት።
እንደምናመሻችሁ እንደምንሰነበታችሁ፣ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ።
My mother was one of the greatest entertainers of all time.
Sun in the sky, you know how I feel.
When she was performing, she was an anomaly. She was brilliant. She was loved.
And I'm feeling good.
One and only Nina Simone.
እናቴ የሙዚቃ ስራዎቿን በመታቀርብበት ጊዜ የምን ጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። What Happened Simone በተሰኘውና የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። What Happened Simone ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሄድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይ ላቭ ዩ ፖርጊ ኒና ሲሞን በ1957 ዓ.ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው።
I've got my man now. I've got my porgy. He understands now. I've got my porgy. Everything's all right now. He understands now. I've got my man now. I've got my Porgy. Yes, I love you, Porgy. Don't let him take me. Don't let him handle me. Can keep me, I'm gonna stay here with you forever, and I'll be glad. Yes, I love you, Porgy. Don't let him take me. Don't let him handle me with his hot hand. If you can keep me, I'm gonna stay here. to call me. He's going to handle me and hold me so. It's going to be like dying, Poggy, when he calls me. But when he comes, I know I'll have to go.
በ1960ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21933 ዓመተ ምህረት ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ ነበረችው። እናቷን ተከትላ ቤተክርስቲያን በሄደችበት ወቅት በዛ ለጋ ዕድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትም በሰባት ዓመት ዕድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጁላርድ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ1963 ዓ.ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርኒንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳ የተሰኘ ዘፈን አወጣች። ይህ ዘፈኑ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ ጎዳ የተሰኘ ዘፈኗን አዳምጠን ደግሞ እንመለሳለን።
Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi. God damn. Alabama's got me so upset. California's made me lose my rest. Everybody knows about Mississippi. God damn. Can't you see it? I know you can feel it. It's all in the air. I can't stand this pressure much longer. Somebody say a prayer. Alabama's got me so upset, and Tennessee's made me lose my rest. Everybody knows about Mississippi. God damn. Hound dogs on my trail, school children sitting in jail. Black cat cross my path, I think every day's gonna be my last. Lord have mercy on this land of mine, we all gonna get it in due time. I don't belong here, I don't belong there, I've even stopped believing in prayer. Don't tell me, I'll tell you, me and my people just about do. I've been there, so I know, they keep on saying go slow. That's what they say, go slow, that's what they say, go slow. go slow. That's what's the trouble.
So,
washing the windows.
So,
picking the cotton.
So,
we're nothing but rotten.
So,
we're too damn lazy.
So,
I think it's crazy. Picket line, school boycotts. They try to say it's a communist plot, but all I want is equality for my sister, my brother, my people, and me. My people and me. You lied to me.
ኒና ሌሎችን የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሃል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ህይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ ኦል ጂም ክሮ ፎር ውመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ሲሞን የትውልድ መጠሪያዋ የነበረው ሲሞን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷ እንዳታውቀባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምጽሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምጽም ቢሆን የዋዛል ነበረችምና የፒያኖ ቅላጼዋን ወደ ጃዝና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። For Women Nina Simone ከሰራቻቸው ሙዚቃዎች አንዱ ነው። For Women
My skin is black. My arms are long. My hair is woolly. My back is strong. Strong enough to take the pain inflicted again and again. What do they call me? My name is Aunt Sarah. Sarah, my skin is yellow, my hair is long, between two worlds, I do belong. My father was rich and white. He forced my mother late one night. What do they call me? My name is Sophronia.
ኒና በ1957 ዓመተ ምህረት የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚሁ አልበም ውስጥ የተካተቱት ፕሌን ኮልድ ሪንግ እና ሊትል ገርል ብሉ የተሰኙት ዜማዎቿም ተወዳጅ ነበሩ። አከታትላም አሜዚንግ ኒና ሲሞን በ1959 ኒና ሲሞን ሲንግስ በ1962 እና ሲልክ ሶል በ1967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ህይወቷ ደስተኛ አልነበረችም። What Happened Simone በተሰኘው የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይስማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏን አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቹ አውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጉድ ከኒና ሲሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ ጉድ እስቲ እንስማላት።
Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day. It's a new life for me, yeah. It's a new dawn, it's a new day. It's a new life for me. Ooh, 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 ooh. And I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom on the tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out in the sun, you know what I mean, don't you know?
ኒና በወቅቱ ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ሕይወታችንን የምናቆየው ለመስራት ሚስጥራችንን በመደበቅና ከደህነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ህይወቷ ላይ ያጠላሸባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ ሀገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። Why the King of Love is Dead ኒና ለታዋቂው የሲቪክ መብት ታጋይ ማርቲን ሉተር ኪንግ ያቀነቀነችው ዜማ ነው።
We want to do a tune written for today, for this hour, for Dr. Martin Luther King. We stated before that the whole program is dedicated to his memory, but this tune is written about him and for him. And so we had yesterday to learn it, and so we'll see. Once upon this planet Earth lived a man of humble birth, preaching love and freedom for his fellow men. He was dreaming of the day peace would come to earth to stay, and he spread this message all across the land. turn the other cheek, he'd plead. Love thy neighbor was his creed. Pain, humiliation, death, he did not dread. With his Bible at his side, from his foes he did not hide. It's hard to think that this great man is dead. Oh yeah. Well, the murders never cease. Are they men or are they beasts? What do they ever hope to gain? Will my country stand or fall? Is it too late for us all? And did Martin Luther King just die in vain? Cause he'd seen and he knew he could not stop. Always living with the threat of death ahead. Folks, you'd better stop and think, 'cause we're headed for the brink. Now that he is dead, he was for equality for all people, you and me, full of love and goodwill. Hate was not his way. He was not a violent man.
Nina Simone, የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ ዓመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የህይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ.ም ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ ዓለም በሞት ተለይታለች። ኒና በሙዚቃ ስራዎቿ ያነሳቻቸው ዕነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ኃይል ያላቸው ጥልቅ ዘፈኖች ናቸው። እንደ ስካንደል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም። በህይወት ዘመኗ ከ500 በላይ ሙዚቃዎችን ያቀናበረች ሲሆን 60 አልበሞችን አሳትማለች። የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችው ኒና በ1966 ዊመን ኦፍ ዘ ይር እና በ1967 ፊሜል ጃዝ ሲንገር ኦፍ ዘ ይር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ሲሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክሬያለሁ። የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰናበታችሁ። Here Comes the Sun በስካንደል ፊልም ላይ በማጀቢያነት የተካተተው የኒና ሲሞን ስራ ነው። ለዛሬ በሱ ልሰናበታችሁ። ደህና ደሩ።
Here comes the sun, little darling. Here comes the sun, I say. It's all right. It's all right. Here comes the sun, little darling. Here comes the sun, I say.
የአሜሪካ ድምጽ ራዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም እዚህ ላይ አብቅቷል። ነገ እሁድ ከምሽቱ በ3 ሰዓት እስከምንገናኝ ያስተናግድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራችልን ብርሃን ኃይሉ። በሰላም ደሩ።